የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በዛን ጊዜ በነበረኝ ህልም እዚህ ድረስ ይደርሳል 25 ዓመት ኋላ ብሎ በቸስ ያው ህልም ነበረና ዛሬ ያ ህልሙ ተሳክቶ በጥሩ መንገድ ላይ ያለ ነው። ተማሪዎችም በእኛ ፕሮግራም ጨርሰው ብዙ ቦታ ደርሰዋል። አዳዲሶችም እየተቀበሉ ነው በየዓመቱም። ለአካባቢ ለተማሪዎችም ለእኔም ትልቅ ደስታና ትኬት ነው ብዬ ነው። በዚህ ጉዞ ላይም ከዚህም የተማርነው ነው ይዘንም ብዙ ነገር ለማድረግም ቅዶች አሉ።
25 ዓመታት የዘለቀ የበጎ አድራጎት ስራ
ይልቁንም የመጪውን ትውልድ ጣ የሚያሰምር ውጥን የያዘ ጉዞ ነው።
የቀድሞዋ ዓለም አቀፍ ሞዴል አና ጌታነ ስለ በጎ አድራጎት ድርጅቷና ስለ ሌሎች ስራዎቿ ታጫውተናለች።
እኔ ጋር ያለው አባቴ ኢየሱስ ነበሩ፣ ደግሞ አገልጋይ ነበሩ እና እኛን ደግሞ ድቁን ያስተምሩን ነበር። መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃኑ፣ ዳሴ ማርያም በቃላችን እንችል ነበር። ማናውቀው ግዕዝ ቋንቋ እንወጣው ነበር። ከ12 ሰዓት በኋላ ሁሌም አባቴ ቁጭ ብሎ ያስቀጥሉና ስለዚህ ድቅሞቼ በቃሌ ለመያዝ እሱ ረድቶኛል መሰለኝ።
ሰዓሊና ገጣሚ ነው።
ከምሽቱ እንግዶቻችን አንዱ ቸርነት ወልደ ሚካኤል
ስለ ግጥምና ስዕል ስራዎቹ፣ ስለ ስነ ግጥምና ስነ ስዕል አለፍ ብለንም ስለ ህይወት እናወጋለን።
ንጉሴ አክሊሉም ለምሽቱ ያሰናዳውን ቅንብር በአዲስ አበባ መስኮቱ ይዞ ብቅ ይላል።
እሁድ ሚያዝያ 20/2016 ዓ.ም ሰላም ጤና ይስጥልን፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤና ስትሊንክ ብራትና ክብራን እንደምናመሻችሁ። ከእሁድ ምሽት ዜና ጋር እንግዶልኝ ነኝ። ሱዳን ኤምሬትስን በጠባጫሪነት ከሰሰች። ሱዳን የተባበሩት አረብ ኤምሬትስን በጠባጫሪነት በመክሰስ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ በአስቸኳይ ስብሰባ እንዲያደርግ ጠይቃለች። ዲፕሎማሲያዊ ምንጮችን ጠቅሶ የኤፍፒ ዜና ወኪል እንደዘገበው ከሆነ ሱዳን ኤምሬትስን ከሰራዊቷ ጋር በመፋለም ላይ ያሉትን የፈጥኖ ደራሽ ኃይሎች በመደገፍ ከሳለች። ሱዳን ለወራቶች ኤምሬትስን የፈጥኖ ደራሽ ኃይሎችን በመደገፍ ስትከስ ቆይታለች። የተባበሩት አረብ ኤምሬትስ ክሱን ታስተባብላለች። በተባበሩት መንግስታት ድርጅት የሚገኙት የሱዳን ቋሚ መልእክተኛ ጥያቄውን ለጸጥታው ምክር ቤት በሳምንቱ መጨረሻ ማስገባታቸውን፣ ይህም ኤምሬትስ ለፈጥኖ ደራሽ ኃይሎች መሳሪያዎችን በማቀበል የጠባጫሪነት ተግባር ፈጽማለች የሚል እንደሆነ ዘገባው አመልክቷል። ሱና የተሰኘው የአገሪቱ ዜና ወኪልም የሱዳን ቋሚ መልእክተኛ አልሃሪት ኤድሪስ ለጸጥታው ምክር ቤት ጥያቄውን ማስገባታቸውን አረጋግጧል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ለጸጥታው ምክር ቤት በጻፈው ደብዳቤ የሱዳንን ክስ ውድቅ አድርጓል። የጸጥታው ምክር ቤት በበኩሉ በሰሜን ሱዳን ዳርፉር ክልል እየተባባሰ የመጣው ውጊያ እንዳሳሰበው በትላንትናው ዕለት ገልጿል። በኬንያ ጎርፍ ሕይወት መቅጠፉን ቀጥሏል። በኬንያ እየቀጠለ ባለው ከባድ ዝናብ ምክንያት በተከተለው ጎርፍ ሕይወታቸውን ያጡት ሰዎች ቁጥር 76 መድረሱ ተነግሯል። ካለፈው ወር ጀምሮ እየጣለ ያለው ከባድ ዝናብ እንደሚቀጥልና ሕዝቡ ለበለጠ ከባድ ዝናብ እንዲዘጋጅ ባለሥልጣናት አሳስበዋል። በትላንትናው ዕለት ብቻ 6 ሰዎች ሕይወታቸውን እንዳጡ ተነግሯል። ኤልኒኞ በተሰኘው የአየር ንብረት ለውጥ ሳቢያ ባለፉት ሳምንታት ውስጥ በኬንያና በአካባቢው ሀገራት ዝናብ በከፍተኛ መጠን በመጣል ላይ ይገኛል። በመዲናዋ ናይሮቢ 130,000 ሰዎች መፈናቀላቸውን ባለሥልጣናት አስታውቀዋል። የ24,000 ቤተሰብ አባላት እንደሆኑ ታውቋል። መዲናዋ ናይሮቢ ከባድ ጉዳት የታየባት ሆናለች። ከሟቾቹ ውስጥ 32 የሚሆኑት የከተማዋ ነዋሪዎች ናቸው። ከ16,000 በላይ ቤተሰቦችም ተፈናቅለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቶጎ የፓርላማ ምርጫ ልታደርግ ነው። አጨቃጫቂ የነበረውን የሕገ መንግሥት ማሻሻያ ተከትሎ ቶጎ ነገ ሰኞ ሚያዝያ 21/2016 ዓ.ም የፓርላማ ምርጫ ታደርጋለች። ሕገ መንግሥታዊ ማሻሻያው ፕሬዚዳንት ፎኛ ሲምቤ ለረጅም ዘመን ቤተሰባቸው ይዞ የነበረውን አገዛዝ የሚያራዝም ነው ሲሉ ተቃዋሚዎች ይከሳሉ። ለሀያ ዓመታት በሥልጣን ላይ የቆዩት ፎኛ ሲምቤ ሥልጣኑን የተረከቡት ከአባታቸው ኛሲምቤ ያደማ ነው። አባታቸው ለ40 ዓመታት ለሚጠጋ ዘመን ቶጎን ገዝተዋል። የህገ መንግስታዊ ማሻሻያው ምዕራብ አፍሪካዊቷን ሀገር በአንድ ቤተሰብ ቁጥጥር ስር እንድትቀጥል ያደርጋል ሲሉ ተቺዎች ይናገራሉ። በማሻሻያው መሰረት ፕሬዝዳንቱ በህዝብ ሳይሆን በፓርላማ ይመረጣል። ያብላጫ ድምጽ ያለው ፓርቲ መሪ የሚኒስትሮች ምክር ቤት ፕሬዝዳንት ሲሆን ዋናው ስልጣንም የዚሁ ምክር ቤት ይሆናል ተብሏል። ገዢው ፓርቲ Union for the Republic በሰኞው ምርጫ አሸናፊ ከሆነ ኛሲምቤ ስልጣናቸውን እንደተቆናጠጡ ይቀጥላሉ ተብሏል። በማሻሻያው መሰረትም የስልጣን ዘመን ገደቡ አይመለከታቸውም። በመጨረሻም በጋዛ ተኩስ ማቆም ላይ እንዲደረስና በሐማስ የተያዙ ታጋቾች እንዲለቀቁ ለማስቻል ዲፕሎማሲያዊ ጥረቱ ዛሬ እሁድ እየቀጠለ ባለበት ወቅት እስራኤል በግዛቲቱ ላይ የምታካሄደውን የአየር ድብደባ ቀጥላለች። በሐማስ የተያዙ ሁለት ታጋቾችን ያሳያል የተባለ ቪዲዮ መለቀቁን ተከትሎ በእስራኤል ቁጣ አይሏል። ተቃዋሚ ሰልፈኞች ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስምምነት ላይ እንዲደርሱ ግፊት በማድረግ ላይ ናቸው። በጋዛ የሚታየውን ሰብአዊ ሁኔታን በተመለከተ ዓለም አቀፍ ተቃውሞ እንደቀጠለ ነው። እስራኤል በምድር ራፋን የምትወር ከሆነ ሰብአዊ ቀውሱ እንደሚከፋ እና ብዛት ያላቸው ሲቪሎች ሕይወታቸውን እንደሚያጡ የዓለም አገራት መሪዎችና የእርዳታ ድርጅቶች በማስጠንቀቅ ላይ ናቸው። ይህ በእንዲህ እንዳለ የፈረንሳይ የውጭ ጉዳይ ሚኒስትር ስቴፋን ሴጁኔ ዛሬ ሊባኖስ ገብተዋል። በእስራኤልና በሊባኖስ ድንበር መካከል ያለው ግጭት እንዲረግብ ጥሪ ለማድረግ ነው ተብሏል። የሊባኖስ ታጣቂ ቡድን ሄዝቦላ በየቀኑ በሚባል ደረጃ ከእስራኤል ኃይሎች ጋር የከባድ መሳሪያ ተኩስ ልውውጥ በማድረግ ላይ ነው። የፍልስጤማውያኑ ፕሬዝዳንት መሐሙድ ሐባስ እስራኤል ራፋን ከመውረር እንድታስቆም ዛሬ እሁድ አሜሪካንን ተማጽነዋል። እስራኤል በራፋ ወረራውን የምትፈጽም ከሆነ በፍልስጤማውያኑ ታሪክ ከባድ እልቂት ይሆናል ብለዋል ሐባስ። ሐማስ ከዚህ በፊት ቋሚ የተኩስ ማቆም እንዲደረግ ቢጠይቅም እስራኤል ሳትቀበለው ቀርታለች። አክሲዮስ የተሰኘው የዜና አውታር ሁለት የእስራኤል ባለስልጣናትን ጠቅሶ ዛሬ እንደዘገበው ታጋቾች ከተለቀቁ በኋላ በጋዛ ዘላቂ ጸጥታ እንዲኖር እስራኤል ሐሳብ አቅርባለች። ጦርነቱ ከጀመረ ወዲህ እስራኤል ተኩስ ለማቆም ፍንጭ ስትሰጥ የመጀመሪያው ነው ተብሏል። ክብራትና ክብራን ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁ እንድትቆዩ ጋብዛለሁ። ዜናውን ያሰማችሁ እንግዲህ ወልዴ ነኝ። መልካም ምሽት።
እሁድ ሚያዝያ 22/2016 ዓመተ ምህረት በድጋሚ ጤና ይስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅት ታየና
አሉላ ከበደ ነን።
ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
ወብን ተከሉ ላደለ መተውን ትቱ ያሳየ ኦኑ መኖር ለቻለ ያገባኛልን ወመን ይመስሉ ዓለሙን በመስቀለት ተቀበለ ክብር ለዛ ጀግና የሚሰራው ለማጽፋ ጸሎት ተራሽ የፈረስ የሚነው የማይ ሙጃ ወንጭላ ተዋሽ እኔ ማለማኝ ለይት በእን ቀን ከምድር ቀለም ይሁን ካለው ተቀብዬ ይሁንብዬ ማለት ተመባጓች ቤት ይህም አለማኝ
ከምሽቱ እንግዶቻችን አንዱ ገጣሚ ቸርነት ወልደ ሚካኤል በገዛ አንደበቱ ባነበበልን የሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል። ቀዳሚዋን ስልት እናስከትል።
Yeah, I'm a little
የዛሬ 25 ዓመት የትምህርት ዕድል ለማያገኙ ልጆች መማሪያ ከአዲስ አበባ ወጣ ብላ በምትገኘው በአለልቱ ያቋቋመችው ትምህርት ቤት
በየዓመቱ የተቀበላቸውን በሺዎች የሚቆጠሩ ታዳጊዎች ለፍሬ አብቅቷል።
ከዓመታት በፊት እንግዳችን በነበረችበት ወቅት ባጫወተችን የበጎ አድራጎት ድርጅቷ አማካይነት ስለምታከናውናቸው ስራዎች
በሞዴልነት ሙያ ያከናወነችውን ተከትሎ ስላቋቋመችው የፋሽን ዲዛይን ኩባንያና
እንዲሁም የአፍሪካ የፋሽን ዲዛይን ኢንዱስትሪ እንዲበለጽግና በዓለም የፋሽን ዲዛይን መድረክ ተገቢውን ስፍራ እንዲያገኝ ስለምታደርገው ጥረት ታጫውተናለች።
አና ጌታነ በቅድሚያ ለጊዜሽ እናመሰግናለን። እንኳን ደህና መጣሽ።
እንደምናላችሁ? greetings from Addis በፕሮግራማችን ስለጋበዛችሁ በጣም አመሰግናለሁ።
እኛም በጣም እናመሰግናለን አና። የፋሲካ በዓልም እየደረሰ ነው። ከወዲሁ መልካም በዓል እንዲሆንልሽ እንመኛለን።
አመሰግናለሁ። ለእናንተም መልካም በዓል ይሁንላችሁ።
እናመሰግናለን አና። የዛሬ 25 ዓመት ያቋቋምሽው ትምህርት ቤት እንግዲህ በሺዎች የሚቆጠሩ ተማሪዎችን አፍርቷል። ረጅም መንገድ ተጉዟል። የተለየ ልምድ፣ የተለየ ሁኔታ ውስጥም የማለፍ እድል የገጠመሽ ይመስለኛል። ለመሆኑ ከ25 ዓመት በኋላ አለልቱ የሚገኘው ኢሲኤፍ የህፃናት ተቋም የተሰኘው ትምህርት ቤትሽ በምን ደረጃ ላይ ይገኛል? አጠቃላይ ሁኔታውስ ምን ይመስላል? ተማሪዎችሽ፣ የትምህርቱ ሁኔታ፣ ሌሎች ተያይዘው የሚታዩ በአካባቢው ሁኔታ ላይ አንታዊ ተጽዕኖ ያሳደሩ እንቅስቃሴዎችን ጨምሮ ብታስረጅን።
ለጥያቄያችሁ አመሰግናለሁ። ያው 25 ዓመት በጣም ረጅም ጊዜ ነው። እኔም አንዳንዴ እንደ ህልም አድርጎ ነው የሚታየኝ። ምክንያቱም በቃ ትላንት ነው የልደጀምር ነው አድርጌ ነው አንዳንዴ ማስታውሰው እና ያ በጣም ብዙ መንገድ ሄደናል። በጣም ደስ የሚል ቦታ ላይ ነው ያለን። እግዚአብሔር ይመስገን ፈተናውንም አልፈናል። ብዙም ጥሩ ነገሮችን በጣም ትልልቅ ነገሮች ለማድረግም ችለናል። በዛን ጊዜ በነበረኝ ህልም እዚህ ድረስ ይደርሳል 25 ዓመት በኋላ ብሎ መቼስ ያውን ህልም ነበረና ዛሬ ያ ህልሙ ተሳክቶ በጥሩ መንገድ ላይ ያለ ነው። ተማሪዎችም በእኛ ፕሮግራም ጨርሰው ብዙ ቦታ ደርሰዋል። አዳዲሶችም እየተቀበለ ነው በየአመቱም። ስለዚህ እየቀጠለ ነው እና ለኮሚኒቲውም ለአካባቢው ለተማሪዎችም ለኔም ትልቅ ደስታና ስኬት ነው ብዬ ነው እንግዲህ በዚሁ ጉዞ ላይም ብዙ ነገርም ከዚህም የተማርነውም ይዘንም ብዙ ነገር ለማድረግም እቅዶች አሉ።
አና በጣም ትልቅ ስራ እየሰራሽ ነው ያለሽው። እንግዲህ አሉላ ትዝ ይልህ እንደሆነ ይህንን ትምህርት ቤት ልታቋቁም የህፃናት ትምህርት ቤት ልታቋቁም ገና ሀሳቡ ሲጠነሰስ በእኛ ዝግጅት አነጋግረናት ነበረ እሷንና እዚህ ያለችውን ዳይሬክተሯንና 25 ዓመት ሆነትን በጣም ረጅም ጊዜ ነው። ኪ በልጆቹ ላይ ያመጣውን ውጤት የደረሱበትን ደረጃ ቤተሰቦች ጋር እያበረከተውን አስተዋጽኦ እየጠቀሽ ግለጭልን እስኪ።
ተማሪዎች ያው አመቱ አዳዲስ ተማሪዎችን የምንቀበለው ለ25 አመት ሳያቋርጥ በልዩ ልዩ ምክንያትም ችግርም ቢኖርም አንዴ ሳናቋርጥ በየአመቱ በየክላሱ 40 ተማሪ ከኪንደርጋርደን ጀምሮ እስከ 8ኛ ድረስ ነው የምናስተምረው። ከ8ኛ በኋላ ደግሞ ወደ ሃይ ስኩል እዛው አለቱ ከተማው ሃይ ስኩል ተምረው ተካፈለጋቸው። የኛ ደዳታ ሳቆም በዩኒፎርም ሆነ በትምህርት ሰፕላይም ሆነ በምግብም ሆነ በክሊኒክም በሚያስፈልግ ነገር እርዳታም ያደረግን ሃይ ስኩላቸው ጨርሰው ደግሞ ወደ ዩኒቨርሲቲ ወይ ወደ ቮኬሽናል በሚፈልጉበት አቅጣጫ ለመሄድም እየረዳናቸው 25 አመት አሳልፈናል። እንግዲህ እንደ ስፔሻል ባች አድርገን ምናየው ምክንያቱም የመጀመሪያ ባቹ ያው ምሳሌ መሆን የሚችሉ ናቸው ለከነሱ ቀጥሎ የሚመጡትና እነሱ አሁን ግራጁዌት ያደረጉ አብዛኛዎቹ ዩኒቨርሲቲ ገብተው ከ75% በላይ በኦነር እንግዲህ በከፍተኛ ነጥብ ተወዳድሮ በማትሪክም በሚኒስትሪም ከዛ በኋላ ወደ ዩኒቨርሲቲም ገብተውም እና በቃ ከመጀመሪያ ባች ጀምሮ ነው እንግዲህ የተወሰኑ እየተመለሱ በቃ አለልቱም ትምህርት ቤቱንም እኛም ድርሻችን መርዳትም አለብን የኛም አሻራ መተው አለብን እንደ አድካድግ ነውኋላ ተመልሰን እናስተምር ብሎ በራሳቸው ፍላጎት መመለስ ጀመሩ ከመጀመሪያ ባች ጀምሮ እና ከዛ ኋላም ቀጥሏል። ዛሬ 20% 20% የኛ አስተማሪዎች የኛ ተማሪዎች ነበሩ ናቸውና ይሄ በጣም ትልቅ ለኛ ትልቅ ደስታ ነው። ምክንያቱም ያው እነሱም ራሳቸው ለራሳቸው ደግሞ በጣም ጥሩ ነው ተመልሶ ዛሬ ትምህርት ቤቱን መዳት መቻላቸው ደግሞ እዛም ደግሞ ስላደጉም ደግሞ ያውቃሉ ምን ያህል እንደሱ እንደተረዱና ከዚህም ቀጥሎ ደግሞ ያሉት ልጆቹ መረዳት እንዲችሉም ተቀጣይነትና ያው ትምህርት ቤታችን ትንሽ ለየት የሚያደርገው ማለት እንችላለን ያው ከመጀመሪያው ትምህርት ሚኒስቴር ሪሰርች ባለው ክሪክለም እየተከተልም በተጨማሪ ብዙ አክቲቪቲዎች እንጨምር ነበር እንደ ክለቦች በተለይ በአርት ዙሪያ በተለይ በቃ ድራማ በሙዚቃ በስፖርት በእንደዛ በኢንቫይሮንመንት በእንደዛ አይነት ዙሪያዎች ብዙ ክለቦች እንትጂት አድርገን ነበር ከመጀመሪያ ጀምሮና ይሄ በጣም የረዳቸው ዛሬ እንግዲህ ወደ ኋላ ስናይ ምክንያቱም ኤክስፖዝ አደረጋቸው ለእርሻም የራሳችን ያው እርሻም እና መሬትም እንትን ስላለን ማለት ህልምንም ዛ አውቶኖመስ ለመሆንም በተቻለ መጠን የራሳችን እርሻም የራሳችንም ላሞችም እንትንም ስላለን በዛ ዙሪያ በጣም ኤክስፖዝ ሆኗል ልጆቹ እና በጣም የረዳቸው ብዙ ነገር ሰፋ ብሎ ለማሰብም ራሳቸውም ችሎም ልዩ ልዩ አይነት ማያቸውም ለመስራትም ችለዋል። ከዛ ውጭም ደግሞ ያው በጣም ተጣጣሪ ናቸው ሴቶችም ወንዶችም በቃ በ50% ነው የምንቀበለው። ሴቶችም በተለይ እኩል ነው በቃ በትምህርትም ሆነም በስፖርትም ሆነም በሌላም አክቲቪቲዎችም እኩል ነው ከወንዶች ጋር አንድ ላይ ፓርቲስፔት የሚያደርጉትም ኮምፒት የሚያደርጉትም እና ይሄም ትልቅ ፍዳት አርጎላቻል ብለን ነው የምናየው። ዛሬ ወንድም እህት ብለው አንድ ላይ ተፋቀው ተደስተው ተረዳድተው ላምናይ ማሉም ግራጁዌትም ካረጉ ሐላም ትልቅ ግሩፕ ፈጥረዋል። በፌስቡክም በሌላም በሶሻል ሚዲያም ይገናኛሉ። የወለዱም አሉ፣ ሌላ ሀገርም ስኮላርሺፕ አግኝተው ሄደዋሉ። የራሳቸው ስራ የሚሰሩም አሉ። እዛው አካባቢ ውስጥም ቀርተው ደግሞ ቢዝነሶች ይጀምረዋል። የመጀመሪያ ኢንተርኔት ካፌ በኛ ተማሪ ግራጁዌት ነው የመጀመሪያው። እንደዚህ ስቴሽነሪ እንደዚህ አይነት በቃ ልዩ ልዩ አይነት አክቲቪቲዎች በጣም አክቲቭሊ ይሰራሉ። ከዛም በተጨማሪ ደግሞ በቃ እኔንም ዛሬ የሚመክሩኝ እነሱ ናቸው። አድጎም እኔን አንድ ላይ ምንድነው እኛ አንድ ላይ መስራት ልምድና ያ ኦነርሽፕ በቃ ኢሲኤስ አንቺ ብቻ አይደለሽም የምትል ማለት አለች። እኛም አንድ ላይ አጠገብ ሆነን ቦርዱም እየሰራ ነው፣ ውጭ ኢንተርናሽናልም ሰፖርትም እያገኘንም እኛ ብቻ እዚህ እንትን ማለት የለም እኛም እንመሳተፍ አለብን ብሎ በጣም ነው የሚያበረታቱኝ። ስለዚህ ለእኔም በጣም ደስ ብሎኝ ብዙ ከዚህም ደግሞ ሌላ ትምህርት ቤቶችም ለመክፈትም ይህንኑ ትምህርት ቤቱም ለማሳደግ ብዙ እቅዶች አለን። ደግሞ ይሳካል ብዬም ተስፋ አደርጋለሁ። ያው ደግሞ ምክንያቱም ያለን ሰፖርት ሲስተም በጣም ትልቅ ነው ማለት እንችላለን።
በጣም ረጅም የተሳካ መንገድ ነው የተጓዘው። ራሳቸው መልሰው የሚሳተፉበት ደረጃ መድረሱም በእርግጥ ያስደስታል። ማህበረሰብም ሊበለጽግ ሊያድግ የሚችለው ያን አይነት ኃላፊነት መውሰድ ሲችል ነውና የሚያበረታታ ይመስላል። እንደው የትምህርት ቤቱን ጉዳይ ለጊዜው ገታ አድርገን በሙያሽም ሌሎች ስራዎች ትሰሪያለሽ። በፋሽን ዲዛይኑ የነቃ ተሳትፎ አለሽ። የዲዛይን ስራዎችን በአገር ውስጥ ትሰሪያለሽ። ይልቁንም ደግሞ በአፍሪካ የፋሽን ዲዛይን እንዲያድግና ኢንዱስትሪው በዓለም የፋሽን ኢንዱስትሪ መድረክ ቦታ እንዲያገኝ ግፊት ከሚያደርጉ ጥረት ከሚያደርጉ ሰዎች አንዷ እንደምሆንሽ፣ እስኪ ደግሞ እንደው በመጠኑ ስለሷ አጫውቺን። በአፍሪካ ደረጃም በአገር ውስጥም በኢትዮጵያ ደረጃም የፋሽን ኢንዱስትሪው ምን ያህል እያደገ ነው? እነኚህ ጥረቶች የቱን ያህል ፍሬያማ እየሆኑ ነው?
ለኔ በጣም የተያያዘ ነው ከኢሲኤፍ ጣናት ተቋምና ከአፍሪካ ሞዛይክ። ለእኔ የተያያዘ ነገር ነው፣ ምክንያቱም ያው አፍሪካም ኢትዮጵያም አገሬን ወዳለሁ አገር ወዳለሁ እና ብዙ ምድል አግኝቼ ውጭ ብኖርም ያው ተመልሶ አንድ ነገር አደርጋለሁ። ከመምጣቴ በፊትም ብዙ ነገሮች ለማድረግም እቅዶች ነበሩኝ እና ያው ፋሽን ኢንዱስትሪ ዛሬ እንግዲህ 25 ዓመት በላይ ሰርቼበት በፊት አይቼው ብዙ ነገር ነው ለእኔ እድሉን እያለን ለምንድን ነው የአፍሪካን ኢንዱስትሪ ፋሽን ኢንዱስትሪ ማደግ አልቻለው የሚለው ጥያቄ በቃ ከድሮ ጀምሮ ራሴን ብዙ ጠይቅ ነበር። ምክንያቱም ጥሬ እቃዎች አሉን፣ ብዙ ኦፖርቹኒቲ ሊኖር ይችላል እና ለምንድን ነው ወደፊት ያልሄድንበት እና ያው ተመልሼ እዚህ ራሴው እየኖርኩ እየሰራሁኝ እያየሁኝ ይበልጥ ኢምፓክት ማድረግ ይችላል በማለት ነው ያው ተመልሼ በፋሽን ኢንዱስትሪ ውስጥ ያው ፉል ታይም መስራት የጀመርኩት እና ጥሩ ጊዜ ነው ማለት የምችለው። ያው ብዙ ወጣቶች ወደ ፋሽን ኢንዱስትሪ መግባት ኢንትረስት ያሳዩ ነው። በዩኒቨርሲቲ ሌቭልም እየተሰጠ ነው። በዲግሪ ሌቭል ጥሩ ጥሩ ፕሮግራሞች በፕራይቬትም ፋሽን ትምህርት ቤቶችም ተከፍተዋል እና ብዙ እድሎች አሉ ዛሬ በፋሽን ኢንዱስትሪ ውስጥ ለመግባት። ግን በቂ አይደለም፣ ለምክንያቱም ከዛም በላይ መስራት አለብን። በቢዝነስ ሰንስ ብናየውም የፋሽን ኢንዱስትሪ በጣም ለሀገሩም ለኢኮኖሚም ለወጣቶችም በጣም ስራ መፍጠር የሚችል ኢንዱስትሪ ነው። ምክንያቱም በጣም ረጅም የሆነ ቫሊዩ ቼን አለው። በጣም ረጅም የሆነ ኦፖርቹኒቲ መስጠት የሚችሉ ስራዎች አሉ እና ከጥጥ ፋርመሮች ጀምሮ እስከ ፋሽን ዲዛይን እስከ ቡቲክ እስከ በዛ መሀል ደግሞ ሸማኖች አሉ። በዛ መሀል የእጅ ስራ የሚሰሩ አሉ፣ መሽን ኦፐሬተሮች አሉ፣ የሚቆርጡ አሉ፣ ፓተርን የሚሰሩ አሉ፣ ቡቲክ ራን የሚያደርጉ አሉ፣ ፎቶግራፍ የሚያነሱ አሉ፣ ሞዴሎች አሉ፣ የሚያስተዋውቁ ሜካፕ አርቲስቶች አሉ። እንደዚህ ሲባል በጣም ሰፊ ኢንዱስትሪ ነው እና በዛ ዙሪያ ላይ ብዙ መሰራት የሚችል ነው። እንግዲህ ያው አሁን ባለንበት አፍሪካ ሞዛይክ ያው እዚህ ኢትዮጵያ ሬጅስትሬድ ሆኖ እንደ ቢዝነስ ያው እንደ ፒኤልሲ በልዩ ልዩ ኤሪያዎች እየተሳተፈ ነው። መድረኮች ልዩ ልዩ ትልቅ መድረኮች ኦርጋናይዝ እያደረግን ነው። በፌስቲቫልም በፖፕ አፕም ቡቲኮችም ያው ልዩ ልዩ ብራንዶች ፕሌር እያደረግን ከታሙጭም ደግሞ አሁን ሽመና በቅርቡን ጀምረናል። ሽመናን እንዴት ነው ማደናይዝ ማድረግ የምንችለው? እንዴት ነው ማሳደግ የምንችለው? የሽመና ኢንዱስትሪው ባህላችን በጣም የሚለየው ከሌላ ዓለም በሙሉ ያለን ሀብት ነው ይሄ የሽመና ትራዲሽናችን እና እሱን እንዴት ነው ፕሬዘርቭ ማድረግ የምንችለው? እሱ እንዴት ነው ማሳደግ የምንችለው? እንዴት ነው ደግሞ በዛም ደግሞ የሚሰሩትንም እንዴት ነው ስራውን ለቀው ወደ ሌላ ስራ እንዳይሄዱ እነሱም ከኛ እኩል አንድ ላይ እንዴት ነው ኢንዱስትሪው ማደግ ሁላችንም ዊን ዊን በሚሆን ሁኔታ ላይ ማሳደግ የምንችለው? በቆዳም ዙሪያም ያው በጣም ቆንጆ ቆዳ አለን ሎካሊ። ያ እንዴት ነው ቫልዩ አድ ተደርጎ በዲዛይን ተለውጦ ለሎካልም ለኢንተርናሽናል ማርኬት ማቅረብ የምንችለው? እንግዲህ የሚሉትን ነገሮች ላይ ነው የምንሰራው። ፋሽን ኢንኩቤተር ፕሮግራምም ጀምረናል የዛሬ 5 ዓመት። ያው እንደዚህ ወጣቶች በፋሽን ኢንዱስትሪ ላይ ጎበዝ የሆኑትን መርጠን በእኛ ዲዛይን ሴንተር ውስጥ አንድ ላይ ኢንኩቤት የአንድ ዓመት ኢንኩቤተር ፕሮግራም አለን። በፓርት ታይም ፍለክሲብል የሆነ ፕሮግራም ዲቨሎፕ አድርገን ወደ ስራ ዓለም ውስጥ ከትምህርት ቤት ወጥተው ወደ ስራ ዓለም ውስጥ ለመግባት የሚያስፈልጓቸውን ቱሎች የቢዝነስ ሳይዱን ለማወቅም ስኪልዛቸውን እንዴት ነው አፕግሬድ ማድረግ የሚችሉት፣ እንዴት ነው ኔትወርክ ማድረግ የሚችሉት፣ እንዴት ነው ስኬል አፕ ማድረግ የሚችሉት የሚሉትን በወርክሾፖች እና በልዩ ልዩ አይነት አክቲቪቲዝ ኦርጋናይዝ እያደረግን ያው እንግዲህ 5 ዓመት ኦርጋናይዝ እያደረግን ነው። ያው በተቻለ መጠን የት ነው ችግር ያለው ኢንዱስትሪው ማደግ የማይችልበት ያለውን ነገሮችን እየተወያየንም ከሌሎችም ዲዛይነሮችም ጋርም እንደዚሁም ከሌላም ኦርጋናይዜሽኖችም ጋር እያየን አንድ ላይ ማሳደግ የምንችልበትን መንገድ ምንድን ነው የሚለውን ነገር ያው ቀን በቀን ራሴ የምጠይቀው ነው። ምክንያቱም ውጭም ስኖርም በፋሽን ኢንዱስትሪም ስተርም ብዙ ምድል ነበረኝ። ጣሊያን ሀገርም፣ ፈረንሳይ ሀገርም፣ ትልልቅ ለንደንም፣ ኒውዮርክም፣ ቶኪዮም ትልልቅ ኢንዱስትሪ ውስጥ ትልልቅ ፋሽን ዊክ ውስጥ ለመስራት እድል ስለነበረኝ ብዙ ነገር ለማየት ችያለሁ። እና እነዛ ነገሮች እነሱ ለምንድን ነው የኛ ከኛ የተለየው? ይበልጥ ክሪኤቲቪቲ ከኛ ኖሮ ነው? አይደለም። ክሪኤቲቪቲ ምንም ላክ አያደርግም፣ ምንም አይጎለንም። ግን ኦፖርቹኒቲስ ነው፣ የተወሰነ ኦፖርቹኒቲስ እነሱ ሰፖርት ያገኙበታል። የትምህርት ቤት ሌቨላቸው ሜይ ቢ አድቫንስ ሲሆን ያላቸው ኢኩፕመንት ከኛ ለተሻለ ሊሆን ይችላል። ጥሬ እቃዎቹን ለማግኘት አክሰሱ እኛ ያለን ቻለንጅስ ሌሎቹ ላይኖራቸው ይችላል። እና እነዚያን ነገር ነጥቦችን በደንብ ቀረብ ብለን ብናያቸው እንዴት ነው በተሻለ መንገድ ኢንዱስትሪ ማድረግ የሚችለው? እና ያው ቢዝነስም ቢኖረኝም ፒኤልሲ ቢኖረኝም እኔም እንደ ቢዝነስ በአይሶሌሽን ማደግ አልችልም። አይደለም ማደግ የምችለው ሁሉም እንደ ኢንዱስትሪ ሲያድግ ነው። የተሻለ ጥሬ ጋር ከተገኘ ለሁላችን ጥሩ ነው። የተሻለ ትምህርት ቤቶች ከሆኑ ሁላችንም ያስፈልገናል። ፓተርን ሜኪንግ ያስፈልጋል። የሚቆርጥ ኳሊቲ ኮንትሮል ማድረግ ያስፈልጋል። ማሽን ኦፕሬቶች ያስፈልጋል። ስለዚህ ትምህርት ቤቶች የተሻሻለ ከሄዱ ለሁላችን ዊን ዊን ነው። እና እኔም ያው ዋናው ስራዬ እንደ ፋሽን ዲዛይነር ነው አሁን የራሴን ኮሌክሽን በአፍሪካን ሞዛይክስ ዲቨሎፕ አደርጋለሁ። ደግሞ ዋናው ፎከስም ሜድ ኢን ኢትዮጵያ ባለን ሀብት ባለን ሮ ማቴሪያል ጥሬ እቃዎችን መስራት የምንችለው ነገር ለሌላ ዓለም ማቅረብ ነው። ምክንያቱም ከዚህ በፊት ከሌላ ዓለም የመጡ የእኛን ጥሬ እቃ ወስደው ቫሊዩ አድርገው ለእኛ ነበር የሚሸጡት። እና አሁን እንዴት ነው እኛ ራሳችን እያለን የራሳችንም ጥሬ እቃ የራሳችን ዲቨሎፕ አድርገን ለኢንተርናሽናል ኮሚኒቲዝ ይላለው በኢኮመርስም ደግሞ ግሎባል ማርኬት አሁን አክሰስ በፊት ያልነበረ አሁን ደልብ ሁሉም ሰው አክሰስ ማድረግ የሚችልበት ጊዜ ላይ ነው ያለ ነው። እና እነሱንም ፕላትፎርሞች ተጠቅመን ማሳደግ የምንችልበት ላይ ነው። ሰው በጣም ኤክሳይቲንግ ጊዜ ነው። እንደ አፍሪካን ዲዛይነር ያው እንደ ኢትዮጵያዊ ዲዛይነር ሌሎችም አፍሪካ ሀገሮችም ያሉትን ተመሳሳይ ነው ቻለንጅ። ግን ዛሬ በልጥ ኦፖርቹኒቲ አለን ከዛሬ 10-15-20 ዓመት በፊት ምክንያቱም ያው ማርኬቱ ተከፍቷል፣ እናውቃለን፣ አዌርነን ኢንተርናሽናል ኮሚኒቲም ደግሞ ይበልጥ ኮንሽስ ሆኗል። ማስ ፕሮዳክሽን ይሄ ፋስት ፋሽን የሚባለው ነገር ሁሉ ጊዜው አልፏል። አሁን ስናየው ወደኋላ ሄደን ያው የነበረው ኢምፓክት ኢንቫይሮንመንቱ ላይ ሆነ በብዙ ነገሮችም የነበረው ኢምፓክት በጣም ጉዳተኛ ስለነበረ እኛ ያንን ሁሉ አድረስ ካደረግን በተሻለ መንገድ ፕሮዳክቶቻችን ለማርኬቱ ማቅረብ እንችላለን። ስለዚህ ጥሩ ጊዜ ነው። ያው ስራ የለም አላለም፣ ስራው ከባድ ነው፣ ግን ጥሩ ጊዜ ነው አሁን ፋሽን ውስጥ መስራት እና ያው ኤክስፔሪንስ ይዤ ስለመጣሁኝ የተወሰነ ያህል ያንን ደግሞ ሼር ማድረጉ ደግሞ ትልቅ ደስታ ይሰጠኛል። ደግሞ ያለውም ችግር ደግሞ እኩል ተካፍሎ አንድ ላይ እዚሁ አንድ ላይ እየኖርን ችግሩን አንድ ላይ እየተካፈልን ደግሞ መስራቱ ደግሞ ትልቅ ደስታ ነው የሚሰጠኝ። ምክንያቱም ያው አንዳንዴ ከሩቅ ሆኖ መስራት እና እዚህ ሆኖ መስራት ትልቅ ልዩነት አለ። ቀን በቀን ማሳለፈውን ችግር እንግዲህ ሌሎቹ ተደዋላ ያሉት ያንን 10-20 ጊዜ ነው እንግዲህ እጥፍ ነው የነሱ የሚላቸው ገና ስትጀምር ያለ ቻለንጅ ብዙ ስለሆነ።
አና ምን ምንድን ነው ምታመርቻቸው ባንቺ ዲዛይን የሚሰሩ እንደ ዋና ዋናዎቹ ምርቶች ምንድን ናቸው?
አፍሪካ ሞዛይክስ የሴቶች ልብስ እናመርታለን፣ የወንዶች ልብስ እናመርታለን፣ የልጆች ልብስ እናመርታለን። ለቤት ደግሞ ሶፍት ፈርኒሽንግ የምንለው ለምሳሌ እንደ መጋረጃ፣ እንደ ትራስ ልብሶች፣ እንደ ጠረጴዛ ልብስ፣ እንደ ፎጣዎች ይሄ ለኢንቴሪየር የሚሆኑም እናመርታለን። ፋስት ፋሽን አይደለም፣ ስለዚህ ብዙ ባንድ አናመርትም። ማርኬቱን የተከተልን ነው የምናመርተው። ዲዛይን ፎከሳችን ምንድነው? ከሎካሊ አፍሪካ ውስጥ ከሚገኙ ጨርቆች ከኢትዮጵያም ከሌላም አፍሪካዎች ሀገሮችም የዲዛይን ስቴቲክም ደግሞ ዝም ብሎ ትሬንዱን ለመከተል ብቻ ሳይሆን የአፍሪካን ታች ያለበት የአፍሪካን ኢንስፒሬሽን ያለበት ናቸው ልብሶችን ዲዛይንም የማደርገው። አንድ ሱቅ አለን፣ ሁለተኛ ሱቅ የከፈትን ነው። አሁን በቅርቡ እንከፍታለን። africanmosaic.com available ነው ለኢንተርናሽናል ማርኬት ጥሩ እየሄደልን ነው። እና ያው ጥሩ የሚሆነው ያው ይሄ ኢ-ኮመርስ ፕላትፎርሙ የራሳችን ብቻ ፕሮዳክት ብቻ አይደለም እናደርገው፣ ሌሎችም ዲዛይነሮችም በዛ ፕላትፎርም ላይም ፕሮዳክታቸውን ማቅረብ እንዲችሉም አመቻችተናል። ስለዚህ አሁን ለጊዜው 5-6 ዲዛይነሮች አሉ። ሁሉም በደንብ እናቃቸው ናቸው፣ ጎበዞች ናቸው። የኛን ኢንኩቤተር ፕሮግራም አልፏል፣ በጣም ብዙ እድገት አይተናል። እነሱም ደግሞ ፕላትፎርሙ ላይ አሉ። ከዚህም በላይ ደግሞ እንዲያድግም ሌሎችም በየጊዜው ለመጨመርም ነው ሀሳባችን። ድሮ የነበረው በሱቆች ነው ማከፋፈል፣ በመሀል ብዙ ሜድልማን አለ እንደምታውቁት፣ እና ያው ብዙ ይጎዱ ነበር ፋሽን ሀውሶች። አሁን ግን በኢንተርኔት በኢኮሜርስ ቀጥታ ለማርኬቱ ማቅረብ እንችላለን። ዌብሳይት አለን። በዛ በተጨማሪ ደግሞ ዩኒፎርም ውስጥም ገብተናል። ያው ያሉት ትልልቅ ሆቴሎች የተከፈቱ ናቸው። ከዚህ በፊት ወይ ዱባይ ወይ ኬንያ ወይ ደቡብ አፍሪካ ነበር የሚያሰሩት ዩኒፎርማቸውን። ለምንኛ ማንሞክርም ብለን በዛው ገባንበት። ብዙ ትልልቅ ሆቴሎችም ዩኒፎርም ያቀርብብን ነው ዲሊቨር ማድረግ የምንችለው ሁሉም እዚሁ ሀገር ውስጥ ተከፍቶ። ለእኛም ትልቅ አዲስ ኦፖርቹኒቲ ነው። ጥሩ ስራ አለ። ያው እንግዲህ ቻለንጆችም ደግሞ ሶሉሽን እየፈለግን ወደፊት ይሄድን ነው።
ከጌታነ ጋር ያደረግነው ውይይት አላበቃም። የዛሬ 25 ዓመት ይህንን ትምህርት ቤት ለመክፈት እንደምን ተነሳሳች? ቀጣይ እቅዷስ ምንድነው? የቤተሰብ ኃላፊነትን፣ ትምህርት ቤትንና የፋሽን ዲዛይን ድርጅትን አንድ ላይ በስኬት ለመምራት ያስቻላትስ ምን ይሆን?
በሁለተኛው አጋማሽ እንመለስበታለን። የሚበዛውን ስለ ግጥምና ስለ ስዕል ጥበብ የሚደራ ወግ ነው ቀጣዩ።
የመስኮቹ ባለሙያ ከሆነው ሌላው የምሽቱ እንግዳችን ጋር ነው የምናደርገው።
ሰዓሊና ገጣሚ በቅርቡም ወደ ትወና መድረክ ጎራ ያለው እንግዳችን ቸርነት ወልደ ሚካኤል ነው።
አሁን የገዛ ስራዎቹንም ጨምረን ስለ ዘመኑ ጥበብና ህይወት የሚደረግ ደርዝ ያለው ወግ እናወጋለን።
ድሩ እኔ ሳውቃት ልብ ነበረ ቀልብ ያበጀ በሃይማኖት የታጠረ በበዓል ቦጌ ደረጀ ከለታት አንድ ቀን ይሁንታ ስናጣ ልቧን ብፈልገው እንደኔ ወጣው ተዋሰሰው ጸፊ ነው። ትግስቷ ቻይ እንደ መሬት ምረቷን ነገን ያኖራል። አፏ እንደ ህፃን አንደበት ይጣፍጣል ይናፍቃል። መቼም አትናፍቅ አትለኝ ፈልጌ ደግሞ አልናፍቅ ማኑ ትዝታ ማይኖረው ያደገበትን ከይብልክ
ክብራትና ክብራን አድማጮቻችን ከቸርነት ጋር የሚጀምረው ቃለ ምልልስ አልተቋጨም። ተከታዩን በመጪው ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳችንን ገጣሚ ሳሊና ተዋናይ ቸርነት ወልደ ገብርኤልን ለጊዜው እናመሰግናለን። እግዚአብሔር ይስጥልን። አሁን ወደ አድማጮች መስኮት እንሻገር።
በቅርቡ ከዚህ ዓለም በሞት የተለዩትን የቀድሞውን እውቅ ድምፃዊ ሙሉቀን መለሰንና ታዋቂውን ሰዓሊ ጥበበ ተርፋን ህይወትና ስራ የተዘከርንበትን የራዲዮ መጽሔት ቅንብር የተከታተላችሁ
በርካታ አድማጮቻችን የላካችሁልን አስተያየቶች ደርሰውናል።
ሙሉቀንና ጥበበ ለማህበረሰባቸው ብዙ ያበረከቱ የጥበብ ፈርጦች ነበሩ።
በቅርብ የሚያውቋቸውን ጋብዛችሁ በሚገባቸው ወግ አክብራችኋቸዋል፣ ምስጋና ይገባችኋል ያሉን አዳነ የተባሉ አድማጭ ናቸው።
መቼም ኖሮ ማለፍ የሰው ልጆች የሁላችንም እጣ ነው። በተሰማሩበት መስክ አንዳች ፋይዳ ያለው ስራ ሰርቶ ማለፍ ግን ሕያው ያደርጋል። ሙሉቀንና ጥበበ ያንን ለማሳካት ችለዋል ያሉን ደግሞ ረድኤት ተቋማ የተባሉ ሌላዋ የራዲዮ መጽሔት አድማጭ ናቸው።
በድሉ የተባሉ አድማጫችን ደግሞ ሁሉም ከራሱ ፍላጎትና ዝንባሌ አንጻር አንዱን ብቻ ነጥሎ በሚያቀርብበት በተለይም የሙሉቀንን ድንቅ የሙዚቃ በረከቶች ብቻ ሳይሆን
የእድሜውን አጋማሽ ያህል የኖረበትን መንፈሳዊ ሕይወቱንም በመታሰቢያ ዝግጅታችሁ ተገቢውን ቦታ ሰጥታችሁ በማስተናገዳችሁ
ዛሬ ሁሉ እንዳሻው የሚያደርገውን የጋዜጠኝነት ሙያችሁን እንደ ሁል ጊዜው የሚያስጠብቅና ምሳሌ የሚሆን ማለፊያ ስራ ነው የሰራችሁት።
እናመሰግናችኋለን ብለውናል።
አድማጮቻችንን አዳነን ረዴት ተቋምንና በድሉን ለመልካም አስተያየቶቻችሁና ለተሳትፏችሁ እናመሰግናለን። ታዲያ አንዳንዶቻችሁ አስተያየቶች በቀጥታ በግል ነውና ያደረሱን በጣቢያችን የኢሜልና የስልክ መልእክት መቀበያ አድራሻዎች ለራዲዮ መጽሔት ብላችሁ ብትልኩልን የተሻለ ይሆናል።
እስኪ አሁን ደግሞ ከሙሉቀን የቅርብ ወዳጆች አንዷ የሆነችው እንቋ ሰዓሊና ገጣሚ ከበደች ተክላ ያደረሰችንን ከአመታት በፊት ለሙሉቀን የጻፈችውን ግጥም እናስከትል።
ለሙሉቀን መለሰ። ይህንን የፍቅር ካህን ከመቅደስ ያስወጣው ማን ነው? ጽንህ ሙሉ መውደድ ይዞ መዓዛው ቤቱን ባወደው በዜማ ምስጠቱ ጥልቀት ጥላቻን ዘሩን አምክኖ የመውደድ እስ በተከለ ከኪነት ሱታፊው ማዕድ ምን ነው ራሱን ከለለ ከማህሌቱ ውጭ ቆሞ እንዳፈረሰ ደብተራ ዜማን በዜማ ሊለውጥ በሌላ ልሳን ሊጠራ መላስ ይፈልግ አድሮ ውሎ አሁንም እሱን መረጠ ቃልን ከዜማ ቀየጠ ቀድሞም እሱን ያረገ ቃልን ከዜማ አዋህዶ መውደድን ሰማ ያሰረገ ከበደ ተክላ እንደ አውሮፓ አቆጣጠር ኦገስት 2000 ዓ.ም።
የሙሉቀን መለሰን ህይወትና ስራ ለመዘከር ያሰናዳነውን ዝግጅት ተከታትላ አስተያየቷን ያደረሰችን ከሙሉቀን የቅርብ ወዳጆች አንዷ እንቋ ገጣሚና ሳሊ ከበደች ተክላብ ከበርካታ አመታት በፊት ለሙሉቀን መለሰ የጻፈችውን ግጥም ነበር ያቀረበችልን። ከበደችን እናመሰግናለን። እግዚአብሔር ይስጥልን። አድማጮች አሁን ከአና ጌታነ ጋር ወደ ጀመርነው ቃለ ምልልስ ነው የምንመለሰው። በመጀመሪያው አጋማሽ እልባት ካደረግንበት እንደረደራለን።
ወደ ትምህርት ቤቱ ለመልስሽና ነኝ የዛሬ 25 አመት እንግዲህ 25 አመት የተጀመረበት ነው። ከዛ በፊት ነው ሐሳቡ የተጠነሰሰው በያስባልና ያደግሽው በተለያዩ ውጭ ሀገሮች ነው፣ አውሮፓ ሀገሮች ውስጥ ነው። ከዛ በኋላ አሜሪካን ሀገርም በየቦታው ብቻ በለሙት ሀገሮች ውስጥ ነው የኖርሽውና ተመልሼ የሀገሬን ልጆች የሀገሬን ማህበረሰብ መርዳት አለብኝ በተለይ በትምህርት የሚለው ሐሳብ እንዴት ነው በውስጥሽ ሊጠነሰስ የቻለው? እንዴት ለዚህ ስራ ቆርጬ መግባት አለብኝ ወደሚለው ሐሳብ ያመራሽው?
እውነት ለመናገር ያው እኔ የተወደድኩት ውጪ ነው። ከ8 እስከ 12 እድሜ በመሀል ኖር ያለው ግን ውጪ ተወልጄ ለመጣሁትና ያው መጀመሪያውን ትልቁን ምስጋና እና በጣም እድለኛም የነበርኩት ያው ወላጆቼ ናቸው። ከልጅነት ጀምሮ ውጪም ኢትዮጵያ ከመጣቴም በፊትም የሀገር ፍቅር የሀገር ክብር እንዲሰማን እና በቃ ከመጀመሪያው ጀምሮ እኔ ኢትዮጵያዊ ነኝ እና ኢትዮጵያዊ በመሆኔም ትልቅ ክብር ይሰማኛል የሚለውን ነገር ከልጅነት ጀምሮ ነው እና በትልቅ መንገድ ረድቶናል። ያው ይሄ እንደዛ ነገር ካደግን ኋላ አይደለም ከልጅነት ጀምሮ ካደግንበት ነው እንደዛ ነገር ብዬ ነው የምገምተው። እኔ ሁሌም ከልጅነትም ጀምሮ ኢትዮጵያ ተመልሼ አንድ ነገር አደርጋለሁ ብዬም ሁሌ እቅድ ነበረኝ፣ ፕላን ነበረኝ። ግን መቼ እንዴት በምን መንገድ ደሆነ አላውቅም ነበረ። ግን ያው በልጅነትም አባቴም እናቴም ያው በዛን ጊዜ ብዙ አጋግልት የነበሩ ችግሮች ቴሌቪዥን ላይ ምናምን ስናይ ያው ሁሌ ጥያቄ ጠይቅ ነበር። ምክንያቱም ዓለም ሁሉ የሚያውቀው ይሄ ብቻ ነበር ስለ ሀገራችን። ግን ያው ከዛም በላይ ደግሞ ሀገሩ ብዙ ነገር አለው፣ ብዙ ሀብት አለው እና ስለዛ ግን አይወራም የሚለው ነገር ብዙ እንትን አስብበት ነበር። እና ያው በተለይ አባቴም ያው እንግዲህ አንቺም ስታድጊ እናንተም ስታድጉ የራሳችሁን አሻራ የራሳችሁን መንገድ ፈልጋችሁ ውጭ የማያውቀውን ታሪክም መናገር አለባችሁ። እነሱ ላያውቁ ይችላሉ። እነሱም ሁሉም አፍሪካ አልሄደም። እንግዲህ ያው ሚዲያ ላይ የሚታየው ነገሮች ሁሉ ፖዚቲቭ አልነበሩም። ስለዚህ ያንና አስተዳደግም አንድ ላይም ሲሆን ነው እንግዲህ። ግን መቼ ነው እንዴት ነው ማድረግ የሚለው ነገር በፍጹም ላይ በዛን እድሜ አላሰብኩትም ነበረ በልጅነቴ። ከዛ በኋላ ነው እንግዲህ ወደ ሞድሊንግ ስገባ በልጅነቴ እድል አገኘሁኝ ብዙ ነገር ለመስራት ፋይናንሽል ኢንዲፐንደንት ሆኜም ትራቭል ለማድረግም እና የዛን ጊዜ ላይ ነው ለምን ልጠብቅ፣ ለምን አሁን አላደርገውም፣ ጥሩ ሁኔታ ላይ ነኝ፣ ለምን ይህን እድል ይህን ፕላትፎርም አልጠቀምም፣ አሁን ለሌሎች ከዚህ ይበልጥ ደስታን ፉልፊልመንት እና ይበልጥ ኢምፓክት ማድረግ የምችልበት መንገድ ካለ ለምን አልጠቀመውም በማለት ነው ያው ፋሽን ኢንዱስትሪ ኦርጋናይዝ ማድረግ የጀመርነው። አፍሪካ ሞዛይክ መጀመሪያ ስንጀምር እኮ በፋንድ ሬዚንግ ነበር የጀመርነው። ያው ገንዘብ ለመሰብሰብ እና ችግር ድርቁን ያለውን የነበረውን ችግሮችን ማሳየት ሳይሆን በፖዚቲቭ መንገድ ፋሽን ዋንደርፉል የሆኑ ኢቨንቶች እያዘጋጀን ከዛ ኋላ ገንዘቡን መሰብሰብ እንችላለን በማለት ሀሳብ ገባንበት። ያው ያ ብዙ ሀሳብ ሰጡኝ። እንዴት ዝም ብሎ ፋንድሬዝ ከማድረግ እንደ ቻሪቲ ኢቨንት ለምን ሰስቴይነብል የሆነ ቢዝነስ በዚህ ዙሪያ አልሰራም እና ይበልጥ ኢንዱስትሪን ማሳደግ የሚችልበትን ነገሮች ለምን አልገባም በማለት ነው እንግዲህ። ያው ኢሲኤፍ ምንድን ነው መጀመሪያ ላይ የሚለው ነገር በሀሳብ ባይኖረኝም አትሊስት አቅም ነበረኝ። እንዳ እረፍት ጊዜ ኢትዮጵያ መጥቼ እስቲ ላጥና ሁኔታን አልኩኝ። በመጀመሪያ ላይ ግን እንደዚህ በፋርማሲስት ዊዝአውት ቦርደርስ የሚባል የፈረንሳይ ኢንተርናሽናል ኤንጂኦ ነበረ ፋንድሬዚንግ ኦርጋናይዝ ማድረግ ፈልገው ለዛ ዙሪያ ላይ አንዳንድ ነገሮችን እንድሳተፍ ፈልገው ነበረ እና ካልቸራል ኢቨንት ማድረግ ከቻልኩኝ እሳተፋለሁ። ግን ያው ችግሩን ብቻ ለመናገር ከሆነ በቂ የሚናገር ስላለ እኔ በእንደዚህ አይነት መንገድ ስለ ሀገር ማውራት አልፈልግም እና እድል ከሰጣችሁኝ በፖዚቲቭ ሆነ ከዚህ ቀደም ብሎ በማይታወቅ ወይም በማይሰማበት መንገድ ማሳየት እድል ስጡኛሉ። በዚህ ተተባበሩን እና ቆንጆ ሆነ አርቹ አዘጋጀን። ከዛ በኋላ ደግሞ ቀጠልና ወደ ሌሎች ነገሮች ማድረግ ሲ ግን ያንን ኢቨንቱን ካደረግ በኋላ ያው ወደ ሙያሌ ሬፊጂ ካምፕ ለመምጣት እድል አገኘሁኝ እና ያው ኢትዮጵያ ሳይሆን ኬንያ ሙያሌ ሬፊጂ ካምፕ እና እዛ የተወሰነ ጊዜ ቆየሁኝ። ብዙ ነገር አየሁኝ እና በቃ ያ ነበር ለእኔ ወሳኝ። ተመለስኩ ኒውዮርክ። ልጆች ዙሪያ መስራት ፈልጋለሁ ባሉት ድርጅቶችም የረዳሁኝም ያው በሌላም በምችልበት መንገድ አትሊስት እንደዚህ ችግር ላይ ያሉት ልጆች መርዳት የሚችልበትን መንገድ መፍጠር አለብኝ በማለት ያው ወደ ኒውዮርክ ጀመርኩኝ። ኦርጋናይዜሽኑን ጓደኞችን ሰበሰብኳቸው፣ ትረዲንግ ምናምን በሀሳብም ሆነ በምችሉት መንገድ በማለት በቃ ሁሉ ብዙዎቹ ለመርዳት ዝግጁ ነበሩ። እና በዛ ላይ ገባሁበት። ያው መጀመሪያ 3 አመት የነበሩት አንዳንድ ድርጅቶች ኮንታክት ስለነበረኝ ኒውዮርክ ዩኒሴፍ ኮንታክት ሰጡኝና እዚህ መጣሁኝ። በዛን ጊዜ አበበች ጎበና ለመተዋወቅ እድል አገኘሁኝ። ሲስተርስ ኦፍ ቻሪቲ ደግሞ ሻሸመኔ ችልድረን ፎር ስኩል ፎር ዘ ብላይንድ ትምህርት ቤት ነበረ። ተተዋወቅኳቸው። በሚያስፈልጋቸው አቅማቸውን በቻለበት መንገድ ገንዘብ እየሰበሰብን እንረዳ ነበረ። ሞስቲ ከዚህም ደግሞ ሌላ ምን ማድረግ እችላለሁ ይበልጥ ኢንቮልቭድ መሆን የምችልበት እና የዚህን ጊዜ ነው እንግዲህ የትምህርት ቤቱን መገንባት እና የትምህርት ቤቱን ለመጀመር ሀሳብ የመጣልኝ እና ትምህርት ቤት ብንከፍት የራሳችን በበስት ኤጁኬሽን በተለይ ሩሮ ከከተማ ውጪ በሆነ ደካማ ቦታ ፈልገን እዛ አካባቢ ኢምፓክት ማድረግ የምንችልበት መንገድ ለምን አንፈልግም በማለት ያው ገባን። ከኔ አጠገብ የነበሩት ቦርድም ኦርጋናይዚንግ ኮሚቴ ፈንድሬዝ የሚያደርጉትም ሁሉም በቃ አጠገብ የሆነው ማንም ሰው ብቻውን ሰክሰስፉል አይሆንም። ሁሌ በጀርባ ብዙ የሚረዷቸው ሰዎች አሉና እኔም እንደሱ ረድቶኝ በሀሳብም በምክርም በገንዘብም በፋንድሬዚንግ በብዙ ነገር መረድቶኝ ነው ያው መጨረሻ ላይ አሌቱን የዛሬ 25 አመት ያ ለትምህርት ቤት ገነባን። በ77 ተማሪ ዛሬ 25 አመት በኋላ ያው በየአመቱ 40 አስተማሪ እየተቀበልን ከስር ከኬጂ እስከ 8ኛ ክፍል ነው እና ያው ሳናቋረጥ 25ቱን አመት በጥሩ መንገድ ገፍቶ አድጎ ዛሬ ትልቅ ምሳሌ ሆኖ ለአካባቢውም በኮቪድ ጊዜ ማይተነዋል። ያው በኮቪድ ጊዜ በነበረው ችግር የእኛ ተማሪዎች ናቸው ወደ 70 የሚሆኑ ተማሪዎች ቮለንቲር አድርጎ ለአንድ አመት ከግማሽ እዛ አካባቢ ላሉት ውሃ ያቀረቡ፣ ምግብ ያቀረቡ፣ ልብስ ያጠቡ እየረዱ በቃ ፈልገው ራሳቸው እኛ ፋንድሬዝ ከጀርባ እያደረግን አካባቢም በቃ ማንም ሰው ተቸግሮ ብቻውን እንዳይሆን እንርዳ ብሎ የእኛ ተማሪዎች ናቸው በጣም አክቲቭ የሰሩት እና ይህ በጣም ለኛ ትልቅ ነገር ነው። ኮሚኒቲ ውስጥ ብዙ ነገር ለመስራትም ፈልገናል ችለናል። በገንዘብ ብቻ ሳይሆንም በሀሳብም በምክርም በምሳሌም የኛ ተማሪዎች ያው በጣም እንትን ጎበዞች ዲስፕሊን ናቸው። በጣም ያስኮራል እንደ ማንም እናት። ስለዚህ ያው ጥሩ መንገድ ደርሰናል። እኔ አጀማመሮ መጀመሪያ ላይ ያው ጀስት ኢሞሽናሊ የገባበት እርግጥ ፕላኖች ነበሩኝ። በጣም አምቢሽስ ፕላን በየ2-3 አመት አዲስ ኢንስቲትዩት ከፍታለሁ ብዬ ነበረ የገባበት። ያው ተሳክተን ጥሩ አድርገን አንዱ ትምህርት የሰርተናል። እንግዲህ አሁን ከዚህ በኋላ ያለው ደግሞ ተስፋ እናደርጋለን በፓርትነርሽፕ በአንድ ላይ እየሰራን በሌሎች ትምህርቶች ለመክፈትም ተስፋ አደርጋለሁ።
ግሩም ነው። እንደው በጣም ረጅም ጉዞ ቆንጅት እንዳነሳችው ከ25 አመታት በፊት የተጠነሰሰ እንዴት እንደምትጀምሪው ማታውቂው ግን ቀስ እያለ የራሱን መልክ ያዘና በርካታ ስራ የሰራሽበትን መንገድ ነው ያስቆብኝሽን። በኔ በኩል የመጨረሻ ምለው ጥያቄ በአንድ በኩል በርካታ ህፃናትን የወደፊት ተስፋ የወደፊት ህይወት ማቃናት የሚጥር ትምህርት ቤት የበጎ አድራጎት ስራ ታራምጃለሽ፣ በሌላ በኩል ደግሞ ፋሽን ዲዛይኑን የሚመለከተው ራሱን የቻለ ያንቺን ጊዜና እውቀት ጉልበት የሚጠይቅ እንደገና ደግሞ ቀደም ብዬ ያነሳሁት በአህጉር ደረጃም አፍሪካ በኢንዱስትሪው የሚገባትን ቦታ እንድታገኝ ኢትዮጵያንም በዛው ደረጃ ለማሳደግ የምትሞክሪው ስራ ጊዜ የሚጠይቅ ይመስለኛል። የቤተሰብም ኃላፊነት አለ፣ ልጆች አሉሽ፣ ስለሱም በመጠኑ ትነግሪናለሽ። እንዴት ነው የምታጣጥሚው እንዳንቺ ይህን አይነት ከራስ ያለፈ ነገር ለመስራት ለሚፈልግ ሰው እንደ መንገድም እንደው እንዴት ነው የምታመጣጥኝው ጊዜሽን እነኚህን ሁሉ ነገሮች ለማድረግ?
በመጀመሪያ ላይ በጣም እድለኛ ነኝ፣ እግዚአብሔር ይመስገን። በጣም ሰፖርቲቭ የሆነ ቤተሰብ አለኝ። ባለቤቴም አድማሱም እናቴም እህቶቼም ጓደኞቼም እንደ እህቶቼ የምላቸው ጓደኞች ብዙ አሉኝ። ሁሌ አንዳንድ ነገሮች ማድረግ ስፈልግና እርዳታ ካስፈልገኝ ሁሉ አጠገቤ ናቸው። ብቻዬን ይሄን ሁሉ ነገር ሰራ ማለት አልችልም። ስለዚህ በዛ ዙሪያ እነሱ በጣም በጣም ረድተውኛል። ባለቤቴም በልጆቹ ዙሪያም ያለውንም እኩል ሆነን እሱም ፕሮፌሽናል ነው፣ የራሱን ካሪየር አለው እና አንድ ላይ ሆነን በቃ ልጆቹም ሳይጎዱ እኛም በምናምንበት ጉዞ በምናምንበት መንገድ መሄድ የምንችልበትን ተወያየን። እየተመካከርን ነው ብዙ ነገር ለማድረግ የቻልኩት። ግን ያው ሁሌ ደግሞ ባላንስም ያስፈልጋል። ሁሉም ነገር በአንዴ መሆን አይችልም። ስለዚህ አንዳንዴ ያው ባላንስ ያክት ነው። ሁሌ ኦርጋናይዝ በጣም ዲስፕሊን መሆን ያስፈልጋል። ብዙ ነገር ለማድረግ ሲፈለግ ኦርጋናይዝ ካልሆንክ ያ ሁሉም ነገር በሁሉም አቅጣጫ መሄድ ይችላል። ስለዚህ በዚህ ዙሪያ ላይ ዲስፕሊን ለመሆን ሞክራለሁ። በፕላኒንግ በጣም የታወቅኩ ነኝ። ፕላን አደርጋለሁ። አንድ አመት በፊት ነው ፕላኒንግ መጀምረው አንዳንድ ነገሮች። ያው ከዛም ውጭ እንግዲህ ዛሬ መስገን ልጆችም ከልጅነታቸው ጀምሮ ነው ስራዬንም ወርክ ኤቲካችንም ያውቃሉ እና እነሱም ያው ለእነሱም ጥሩ ምሳሌ መሆን እንፈልጋለን። የሚያስቸግሩ ልጆች አይደሉም። መሳካት ችሏል። ኦፍኮርስ ቻለንጅስ የነበሩበት ጊዜ ነበሩ፣ ግን ጀነራሊ ብዙ ነገር እንደ ትምህርት አድርጌ ነው ያየሁት። አንዳንዴ ከሚያስፈልግ ስራ ኦቨርሎድ ማድረግ ራስን ከድካም ውጭ ብዙ ነገር አያመጣም። ስለዚህ ራስን ፔዝ ማድረግ ያስፈልጋል። ግን ከጊዜ በኋላም ደግሞ ታይምም ማነጅ ማድረግም አንዳንዴም ደግሞ ከአቅም በላይ የሚሆን ነገሩን ደግሞ መተውም ደግሞ መቻልም ከጊዜ በኋላ መጣ። ያው መጀመሪያ ላይ ልጅነትም ምንም ነበረ፣ ብዙ ነገር ውስጥም ብዙ ነገር በአንዴ ማድረግ ነበር የምፈልገው። ግን ከጊዜ በኋላ ብዙ ነገር ለመማር ችያለሁ። ግን ያው ባላንሲንግ አክት ነው። ያሉትን ችግር ደግሞ ብቻዬን አይደለም፣ አንድ ላይ ቤተሰብ አጠገቤ፣ ጓደኞች አጠገቤ፣ መካሪዎች አጠገቤ ሆኖ ነው እንግዲህ ፈተናም ጊዜን ያሳለፍኩትና ለእኔ ትልቅ እርዳታ ናቸው ማለት ነው። ብቻዬን ብሆን ኖሮ ይህን ሁሉ ማድረግም አልችልም።
የሚቀጥሉት 25 ዓመታት እቅድሽ ምንድን ነው የሚሆነው? እንደዚሁ ቆንጆ እንደሆንሽ ነው የምትቀጥይው እርግጠኛ ነኝ። ከዛ ሌላ
እንግዲህ ባለበት ጉዞ መቀጠል ነው። እንግዲህ እኔም ላለፈው 25 ዓመት አንድ አላማ ነበረኝ። እውነት ፕሮፌሽናሊ አንድ አላማ ነበረኝ። እሱም የሀገር የተመልሼ ባለኝ አቅም የኔን ኮንትሪቢሽን የኔን አሻራ ይህንን መስራት የምችለውን ነገር ለመስራት ነው። በዛ እቅድ ነበረኝ የዛሬ 25 ዓመት። ያው እግዚአብሔር ይመስገን ተሳክቶ እዚህ የኖርኩን አሁን። በዚህም ደግሞ ለመቀጠል ፈልጋለሁ። በፋሽን ኢንዱስትሪ ውስጥ ብዙ የሚሰሩ ነገሮች አሉ፣ ገና አልጀመርናቸውም ቅድም እንደጠቀስኩት እና በምችለው መንገድ ያንን ከኢንተርናሽናል ፓርትነሮቻችን ጋር የሆንን ከጓደኞቻችን የኢንተርናሽናል ፋሽን ኢንዱስትሪውን አንድ ላይ ያደረግን ማሳደግ የምንችልበትን መንገድ ነው። በትምህርት ቤትም ዙሪያም ያው እንዳልኩት እኔም ራሱ አልፎ ተርፎ የኛ ተማሪዎች ራሳቸው ዝግጁ ናቸው። በቃ አይሲኤፍ ማደግ አለበት ብሎ ተዘጋጅቷል እና በጣም በዚሁ መንገድ ለመቀጠል ያው ከእግዚአብሔር ጋር ጤናና ያው ሁሉም ሰላም ሆኖም እኛም በደንብ የምንፈልገውን በደንብ ፎከስድ ባለ መንገድ እንሰራለን ብዬ ተስፋ አደርጋለሁ። እና ያው በጣም ኦፕቲሚስቲክ ነኝ። እንግዲህ ያው 25 ዓመት ተጠብቅ አልፈልግም። ያው በየጊዜው ነው አሁኑ ነው ከስር በተማርነው መንገድ እንዴት ቶሎ ስኬል አፕ ማድረግ ያለብን የምለው ነገር ኦፍኮርስ እያሰብኩ ነው። እንግዲህ ያው ከእግዚአብሔር ጋር ሁሉም ነገር በዛ መንገድ ይሄዳል።
ቆንጅት፣ እንግዲህ ከአና ጋር የጀመርነው ውይይት ብዙም የነሱ ነገሮች አሉ። በእርግጥ ከዚህ በጣም መስፋት ይችላል። ነገር ግን ያው የጊዜ ገዳቢነት ቢኖርም በርካታ ቁም ነገሮችን አካፍለሽናል። ሰፋ ያለ አይን ላይን እየተያዩ የሚደረግ ወግ እናስባለን። ለሱ ጊዜ እንደምናገኝ ተስፋ እናደርጋለን። አዲስ አበባ ያሉ ባልደረቦቻችንም የትምህርት ቤቱን ሁኔታ ጎብኝተው የሚያጠናክሩት ቅንብር እንደምናካትት ተስፋ እናደርጋለን። ቆንጅት፣ ለዛሬው ግን አናና መስግነን ሸኛት።
አዎ፣ ረዘም ያለ ውይይት ነው ያደረግነው። ለዛሬ የሚበቃ ይመስላል። አና፣ ተማሪዎችሽ ማን ነው የሚሉሽ ሲጠሩሽ?
አክቹሊ አና አንዬ፣ ያ አና አንዬ ነው ምን እንግዲህ ያ አንዳንዶቹም ደግሞ እናቴ የሚሉም አሉ። ያ ልዩ ስሞች አለኝ፣ ልዩ ስሞች አለኝ።
ልዩ ስም አለሽ?
ያ ብዙ ጊዜ አና አንዬ የሚሉኛል።
እሺ፣ አና ጌታነህ፣ ስለ ጊዜሽ እጅጉን አድርገን እናመሰግናለን። በቀጣዮቹ ዓመታትም እንደዚሁ ከአሁኑ የበለጠ ስኬት እንደሚኖርሽ እንተማመናለን። እግዚአብሔር ይስጥልን ስለ ጊዜሽ።
አሜን። አመሰግናለሁ። እናንተም ያ ፕሮግራማችሁ ተጋብዛችሁ በጣም አመሰግናለሁ። ይሄን ልጅ ተሰጣችሁን ስለምንሰራ ስራ ማካፈልም ስለቻልኩኝ።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው።
እንዴት አመሻችሁ? ዛሬ የዘንባባ ቀን ነው በክርስትና እምነት ተከታዮች ዘንድ ሆሳዕና ሳምንት የቀጤማ የትንሳኤው በዓል ዋዜማ። ዛሬ ረፋድ ሰዓት ጀምሮ በየቤተ ክርስቲያኑ የክርስትና እምነት ተከታዮች የሆኑ ሁሉ ምናልባትም ከዛሬ ጀምሮ ሰሞኑን ባሉት ቀናት ከዚህ ዓለም በሞት የሚለዩ ሰዎች ቢኖሩ ፍታት ስለማይፈቱ ዛሬ ረፋድ ሰዓት ላይ ክርስቲያኖች ሁሉ ፍታት ሲፈቱ ነው በየቤተ ክርስቲያኑ ይዋሉት እና በዚህ በሰሙነ ሕማማት ዳዊት ከመርገም በስተቀር የከበሮ የጸናጽል የፍታት ድምጽ የለም። በቤተ ክርስቲያንም ብዙ ዜማ የለም። ግብረ ሕማማቱ የሱን የጌታን ጸዋተ መከራ የሚያዘክሩ ምንባቦች ብቻ ናቸው የሚቀርቡት። በዚህ አይነት ሁኔታ ሰሙነ ሕማማቱ ይከናወናል ማለት ነው። ለመሆኑ የዛሬው ሆሳዕና ምን ትርጉምና ስሜት አለው ለክርስቲያኖች? እንግዳ አለኝ።
እኔ ሚስተር ዘነበ ባላለሁ በሰሜን ሸዋ ዞን ባሶና ወረና ወረዳ በባህልና ቱሪዝም ጽፈት ቤት የባህል ሴቶች ለማስባለው መሆኜ አገልግያለሁ። አሁን ላይ ደግሞ በዚሁ ወረዳ በሴቶች እና ህፃናት ማህበራዊ ጉዳይ ጽፈት ቤት ባለሙያ ነኝ። ያው መጀመሪያ ሆሳዕና ምን ማለት ነው ብለን ስናይ ሆሳዕና በአብይ ጾም ውስጥ ለትንሳኤው አንድ ሳምንት ሲቀረው ያለው እሁድ ነው። ይህ ሆሳዕና ደግሞ ኢየሱስ ክርስቶስ ከገሊላ ወደ ኢየሩሳሌም ሲሄድ ያው ብዙዎቹ ድርሳቸው በመንገድ ላይ የነጠፉ የዘንባባ ዘንጣፊ ይዘው ሆሳዕና ለአርያም ሆሳዕና ለአርያም እያሉ የተቀበሉበት ቀን ነው። ሆሳዕና ስናስብ ያው የሚመጣው ዘንባባ ነው። እነዚህ ዘንባባና ሆሳዕና የሚያገናኛቸው ነገር ኢየሱስ ክርስቶስ የእስራኤል እንዲሁም የአይሁድ ንጉስ ነው ብለው ንጉሳቸውን በደስታ ስለመቀበላቸው የገለጹበት እና የእነሱን ፍቅር የገለጹበት ሲሆን ዘንባባው የፍቅርና የክብር መገለጫ ነው ብዬ አምናለሁ።
አድማጮች፣ ለክርስትና እምነት ተከታዮች ሳምንት መልካም የትንሣኤ በዓል እንዲሆን እመኛለሁ። በሚቀጥለው 15 ቀን እንገናኝ። ቸር እንሰንብት።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ
የምታደርሱንን አስተያየቶች እናስተናግዳለን።
ለምሽቱ ያልነውንም በዚሁ መቋጨታችን ነው። አሁን የቀረን የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታየና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና ደሩ።
ምንም አይገባ የዚህ ዓለም ውበት ፍጡራን ሲያነ